ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ኤርትራ ጦሯን ከትግራይ ካላስወጣች ማዕቀብ ሊጣልባት ይችላል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለሥልጣን ተናገሩ። የሰላም ስምምነቱን ተከትሎ እርዳታ ወደ ትግራይ በመግባት ላይ ይገኛል። የሰዓቱን የዓለም ዜና ተከትሎ በሚቀርቡት የዕለቱ አብይ ርዕስና የመጽሔቱ ትንታኔ ክፍሎች ዝርዝሩን ይዘን እንቀርባለን። ረቡዕ ህዳር 7 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ቢል ብራድሊ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን ታዲያ ደረጀ ደስታ ነው። በቅድሚያም ዜናዎቹን። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት መፈረሙን ተከትሎ ዓለም አቀፍ የሰብአዊ እርዳታ ወደ ትግራይ በመግባት ላይ ይገኛል። ትናንት በሁለት ዕቃ ጫኝ መኪኖች አስቸኳይ መድኃኒት እንዲሁም ሌሎች አስፈላጊ ሕክምና የቀዶ ሕክምና ቁሳቁሶችን ወደ መቀሌ የላከው ዓለም አቀፍ ቀይ መስቀል ኮሚቴ ዛሬ ወደ ሽሬ የሙከራ በረራ አድርጓል። ድርጅቱ በትዊተር ገጹ ላይ ባሰፈረው መልእክት በሰሜን ኢትዮጵያ ግጭቱ ከተጀመረ ከሁለት ዓመት በኋላ የመጀመሪያውን የሰብአዊ እርዳታ በመጫን በረራ ማድረጉን በምስል አስደግፎ አስታውቋል። የዓለም የምግብ ፕሮግራም በበኩሉ እርዳታ የያዙ መኪኖች ከሰኔ 2014 ዓ ም ወዲህ ለመጀመሪያ ጊዜ በጎንደር አድርገው ማይጸብሪ ደርሰዋል ብሏል። አድማጮች፣ የዚህ ዝርዝር ዘገባ በመጽሔቱ ክፍለ ጊዜያችን ይቀርባል። ለስድስት ወራት በእስር የቆየው ጋዜጠኛ ተመስገን ደሳለኝ ዛሬ ከሰዓት ቅሊንጦ ማረሚያ ቤት ወጥቶ ከቤተሰቦቹ ጋር መቀላቀሉን ወንድሙ አቶ ታሪኩ ደሳለኝ ለአሜሪካ ድምፅ ተናግረዋል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል።
የፌዴራል ከፍተኛ ፍርድ ቤት ልደታ ወንጀል አንደኛ ጸረ ሽብር ችሎት ተመስገን በ30,000 ብር ዋስትና እንዲፈታ የሰጠውን ውሳኔ ተከትሎ የመፍቻ ትዕዛዝ ለቅሊንጦ ማረሚያ ቤት ተልኮ የነበረ ቢሆንም ማረሚያ ቤቱ ሊለቀው ፈቃደኛ አለመሆኑን ጠበቃውና ወንድሙን ጠቅሰን መዘገባችን ይታወሳል። በዚህ ምክንያት ዛሬ ጠዋት ከጠበቃው ጋር በመሆን ማረሚያ ቤቱን ለፍርድ ቤት መክሰሳቸውን የገለጸው ወንድሙ ታሪኩ ደሳለኝ ፍርድ ቤቱ በድጋሚ ለማረሚያ ቤቱ መጻፉን ገልጿል። ቀደም ሲልም ይኸው ችሎት ተመስገን በ100,000 ብር ዋስትና እንዲለቀቅ ወስኖ የነበረ ቢሆንም አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ በማለቱ ሳይፈታ መቆየቱ ይታወሳል። ማረሚያ ቤቱ ትላንት ጋዜጠኛውን ያለቀቀበትን ምክንያት የተመስገን ጠበቃ አቶ ቤተ ማርያም አለማየሁ ሲናገሩ ቀደም ሲል ከፍርድ ቤት ጋር በተለዋወጧቸው የጽሑፍ ሰነዶች የሚያውቀው ጉዳዩ የሽብር ጉዳይ የነበረ መሆኑን መጠቆሙንና ትናንት ተጽፎ የደረሰው የተለየ በመሆኑ እንደሆነ ማሳወቁን ገልጸው ፍርድ ቤቱን ማብራሪያ እንዲሰጠኝ በደብዳቤ እጠይቃለሁ ብለዋል። ሆኖም የሽብር ጉዳይ የተባለው ነገር ማረሚያ ቤቱ ያመጣው አዲስ ነገር ነው የሚሉት አቶ ቤተ ማርያም በፍርድ ቤትና በማረሚያ ቤቱ መካከል እንዲህ አይነት መጻጻፍ እንዳልነበረ ተናግረዋል። ዛሬ ከቀኑ 8:00 አካባቢ ተመስገን ራሱ ከእስር መፈታቱን እንደደወለላቸው የሚገልጸው ታሪኩ ከምንም ነገር በላይ ከተከሰሰባቸው አብዛኞቹ ክሶች ነጻ መባሉና ከእስር መውጣቱ አስደስቶናል ብለዋል። ቀደም ብለው አስይዘውት ከነበረው 100,000 ብር ዋስትና 70,000 ብሩ እንዲመለስላቸው መደረጉንም አመልክቷል። ተመስገን በአሁኑ ሰዓት በጥሩ ሞራልና ስሜት ላይ እንደሚገኝና በመጪዎቹ ቀናት የጤና ምርመራ እንደሚያደርግ ታሪኩ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ምንም እንኳ አንዳንድ የኮፕ 27 አባል አገራት በአየር ንብረት ጉባኤ ላይ የተፈጥሮ ጋዝ መጠቀም እንዲያበቃ ግፊት ቢያደርጉም አፍሪካ ግን የተፈጥሮ ጋዟን ልትጠቀም ይገባታል ሲሉ የአፍሪካ ልማት ባንክ ፕሬዚደንት አኪንዋሚ አዴሴና ተናገሩ። ፕሬዚደንቱ በኮፕ 27 አባል አገራት የአየር ንብረት ጉባኤ በሚደርስበት ማናቸውንም ንግግሮች ላይ የአፍሪካ አገሮች የተፈጥሮ ጋዛቸውን የመጠቀም መብታቸው ሊንጸባረቅ ይገባል ብለዋል። በቅሪተ አካሎች የሚመነጨው የተፈጥሮ ጋዝ በአየር ንብረት ስምምነቱ ቁልፍ መነጋገሪያ መሆኑ ተመልክተዋል። ሮይተርስ ምንጮችን ጠቅሶ እንደዘገበው ህንድን ጨምሮ አንዳንድ አገሮች የተፈጥሮ ጋዝን መጠቀም ለመቀነስ ማሰባቸውን አስታውቀዋል። አፍሪካ ግን የኃይል አቅርቦትን ለማመጣጠን የተፈጥሮ ኃይል መጠቀም ያስፈልጋታል ያሉት የአፍሪካ ልማት ባንክ ፕሬዚደንት አፍሪካ ኃይል ለማመንጨት ሁሉንም የተፈጥሮ ጋዟን የምትጠቀም እንኳ ቢሆን በልቀቱ ሊኖራት የሚችለው ድርሻ 0.67 ብቻ ነው ብለዋል። ስለዚህ አፍሪካ የታዳሽ ኃይሏን ለማሟላት የተፈጥሮ ጋዝ ሊኖራት ይገባል። ይህ የኃይል አቅርቦት ተደራሽነት ተመጣጣኝ ዋጋና ደህንነትን ለማረጋገጥ ይረዳታል ብለዋል። ዓለም በመካከለኛው አጋማሽ ክፍለ ዘመን የዓለም ሙቀትን ወደ 1.5 ዲግሪ ሴልሺየስ ዝቅ ለማድረግ አስቀምጣው የነበረውን ግብ ማሳካት በማትችልበት ሁኔታ ላይ የምትገኝ መሆኑን የሮይተርስ ዘገባ አመልክቷል። በዚህ የተነሳም የጉባኤው አንዱ ትኩረት አገሮች የታዳሽ ኃይልን እድገት ማፋጠን ወደሚቻሉበት ደረጃ ስለማሸጋገር እንደሆነም በዘገባው ተገልጿል። በአርባ ዓመታት ውስጥ ለአስከፊ ድርቅ የተጋለጠችው ኬንያ ድርቁን መቋቋም የሚችል የበቆሎ ዝርያ እንዲፈጠር ከዚህ በፊት በጄኔቲክ ዘዴ የተዳቀሉ ምርቶች ላይ ጥላ የነበረውን እገዳ ማንሳቷ ተነገረ። የሸማቾች መብትና የብዝሃ ሕይወት ቡድኖች ውሳኔውን አውግዘዋል። በሌላም በኩል የተስፋፋ ያለው ድርቅ በዝሆኖች ላይ የደቀነውን አደጋ የሚመለከት ዘገባ በሚቀርብበት ወቅት ኪንዳኒ የተባለ ሕፃን ዝሆን ዘገባውን ያስተላልፍ የነበረውን የአገር ውስጥ የቴሌቪዥን ጋዜጠኛ ዘጋቢ ማቋረጡ ተነግሯል። የኔቶ ዋና ጸሐፊ ጀነራል ጀንስ ስቶልተንበርግ በምስራቅ ፖላንድ ዩክሬን ድንበር አቅራቢያ ቢያንስ 2 ሰዎችን ገድሏል የተባለውን የትላንት ማክሰኞ ፍንዳታ የሩሲያን ክሩዝ ሚሳኤል ጥቃቶችን ለመመከት በዩክሬን አየር መከላከያ ከተተኮሰ ሚሳኤል ይመስላል ሲሉ ዛሬ ረቡዕ በሰጡት መግለጫ ተናገሩ። ዋና ጸሐፊው ከኔቶ ምክር ቤት አባላት ስብሰባ በኋላ ብራስልስ ውስጥ ለጋዜጠኞች በሰጡት መግለጫ የኔቶ አጋሮች በተደረገው የቅድመ ግምገማ መስማማታቸውን ገልጸው ምርመራው ግን የሚቀጥል መሆኑን ተናግረዋል። እዚህ ላይ ግን አንድ ነገር ግልጽ ማድረግ ፈልጋለሁ ያሉት የኔቶ ዋና ጸሐፊ ይህ የዩክሬን ጥፋት አይደለም። ሩሲያ በዩክሬን የምታደርገውን ህገወጥ ጦርነት እስከቀጠለችበት ድረስ ሙሉ ኃላፊነቱን ተወስዳለች ብለዋል። ዛሬ ረቡዕ ቀደም ብሎ የኔቶ መሪዎችና የቡድን 7 አባል አገራት በኢንዶኔዥያ በመካሄድ ላይ በሚገኘው የቡድን 20 አባላት ጉባኤ ጎን በጉዳዩ ዙሪያ አስቸኳይ ስብሰባ ማድረጋቸው ተነግሯል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከስብሰባው በኋላ ለጋዜጠኞች በሰጡት መግለጫ በዩክሬን ድንበር አቅራቢያ በገጠሩ የአገሪቱ ክፍል የደረሰውን ፍንዳታ አስመልክቶ ፖላንድ የምታደርገውን ምርመራ ለማገዝ ተስማምተናል ብለዋል። ፕሬዝደንቱ አያይዘውም በትክክል ምን እንደተፈጠረ ማወቃችንን ለማረጋገጥ እሞክራለሁ ብለዋል። ፍንዳታውን ተከትሎ በጥድፊያ በተጠራው አስቸኳይ ስብሰባ ባይደን የካናዳ፣ የአውሮፓ ህብረት፣ የአውሮፓ ምክር ቤት፣ የፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ኔዘርላንድ፣ ስፔን እና የእንግሊዝ መሪዎችን መሰብሰባቸው ተመልክተዋል። ባይደን አሁን ባለበት ሁኔታ ሚሳኤሉ የተተኮሰው ከሩሲያ አይመስልም ብለዋል። ፕሬዝደንቱ አክለውም ይህን የሚሞግት የመጀመሪያ ደረጃ መረጃ ቢኖርም ሁኔታውን ሙሉ ለሙሉ እስክንመረምር ድረስ ያንን መግለጽ አልፈልግም ብለዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ጥቃቱን ዋነኛው የጦርነቱ አባባሽ ያሉት ሲሆን በቡድን 20 ስብሰባ ላይ የነበሩት በተባበሩት መንግስታት የሩሲያ ተወካይ ዲሚትሪ ፖሊያንስኪ ፍንዳታው የተፈጠረው በኔቶና በሩሲያ መካከል ሆን ተብሎ ጦርነት ለመቀስቀስ ስለተፈለገ ነው ማለታቸው ተዘግበዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የቀድሞ ፕሬዝደንት ዶናልድ ትራምፕ በ2017 ዓ.ም የዛሬ 2 ዓመት በሚካሄደው ፕሬዝደንታዊ ምርጫ ላይ የሪፐብሊካን ፓርቲ እጩ መሆን እንደሚፈልጉ ትናንት ማክሰኞ ምሽት ይፋ አደረጉ። ፍሎሪዳ በሚገኘው የማር አላጎ መኖሪያቸው አዳራሽ ለተጋበዙ እንግዶች አንድ ሰዓት ያህል በዘለቀ ንግግራቸው እርሳቸውን የተኩት የጆ ባይደን አስተዳደር የአገሪቱን ምጣኔ ሀብት አቆርቁዟል፣ ከተሞችን የወንጀልና የደም ገንዳ አድርጓል ሲሉ ነቅፈዋል። ከሁለት ዓመት በፊት የተካሄደውንና የተሸነፉበትን ምርጫ ውጤት እስካሁን ያልተቀበሉትና በአገሪቱ የተወካዮች ምክር ቤት ህንፃ ላይ ለተፈጸመው ህይወት የጠፋበት ሁከት ብዙዎቹን በተጠያቂነት የሚወቅሳቸው ትራምፕ አሜሪካን እንደገና ታላቅና ገናና ለማድረግ ዛሬ ማታ ለዩናይትድ ስቴትስ ፕሬዝደንት እጩ መሆኔን አስታውቃለሁ ብለዋል። ትራምፕ የፓርቲያቸው እጩ ሆነው ለመቅረብ ከስድስት ዓመት በፊት ከነበረውና እርሳቸው ከተመረጡበት ምርጫ የጠነከረ ፉክክር ሊጠብቃቸው እንደሚችል እየተሰማ ነው። በእጩነት ከሚጠበቁት መካከል የፍሎሪዳው አገረ ገዢ ሮን ደሳንትስ፣ የትራምፕ የቀድሞ ምክትል ፕሬዝደንት ማይክ ፔንስ እና የውጭ ጉዳይ ሚኒስትራቸው የነበሩት ማይክ ፖምፔዮ እንደሚገኙበት ተመልክቷል። በዩናይትድ ስቴትስ ታሪክ ተከታታይ ያልሆኑ ሁለት የአገልግሎት ዘመን የነበራቸው ፕሬዚደንት አንድ ብቻ የነበሩ ሲሆን እርሳቸውም ለአውሮፓ አቆጣጠር ከ1885 እስከ 1893 ዓ.ም ያገለገሉት ፕሬዚደንት ግሮቨር ክሊቭላንድ እንደነበሩ ይታወቃል። በመጨረሻም የብሪታንያ የሀገር ውስጥ የስለላ ኃላፊ የኤም 15 ዳይሬክተር ኬን መካለም አገራቸው ጥቅማቸውን ለማስጠበቅ ከማስፈራራት ማስገደድና ጥቃት ከማድረስ አይመለሱም ካሏቸው ሶስቱ ሩሲያ፣ ቻይናና ኢራን ስጋት የተደቀነባት መሆኑን ዛሬ በሰጡት መግለጫ አስታወቁ። የሐላፊው ማስጠንቀቂያ የመጣው የእንግሊዝ ባለስልጣናት ስለ ሩሲያ ጠባጫሪነትና እያደገ ስለመጣው የቻይና ዛቻ ሰሞኑን የሰጡትን መግለጫ ተከትሎ መሆኑን ተናግረዋል። ዳይሬክተሩ ኢራንን ነጥለው በማውጣት የእንግሊዝ ባለስልጣናት በዚህ ዓመት ብቻ ቢያንስ በብሪታንያ የገዢው መንግስት ጠላት ናቸው የተባሉትን የእንግሊዝ ዜጎች ጠልፎ ለማገት ያሴሩበትን 10 ሙከራዎች ማክሸፋቸውን ተናግረዋል። መካለም በዛሬው ንግግራቸው እንግሊዝ ራሳቸውን ለጽፈኝነት ባዘጋጁ ግለሰቦች እንዲሁም ከተዳከሙትና አሁንም አደገኛ ከሆኑት እንደ አልቃይዳ እና እስላማዊ መንግስት ከመሳሰሉ ቡድኖች የተደቀነ አደጋ ውስጥ እንደምትገኝ ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ህዳር 7 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ትስስር ገጾቻችን አሰናጇ ደግሞ አባየሁ ገበያው ናት። የስቱዲዮ ምስል እና ድምፅ አቀናባሪው ደግሞ ቻርልስተን ማክ ነው። ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናቀናው። ኤርትራ ጦሯን ከትግራይ ክልል ካላስወጣች ማዕቀብ ሊጣልባት ይችላል ሲሉ አንድ የዩናይት ስቴትስ ከፍተኛ ባለስልጣን ተናገሩ። የውጭ ጉዳይ መስሪያ ቤቱ በስም ያልጠቀሳቸው ባለስልጣን የኢትዮጵያ የሰላም ስምምነት አስመልክቶ ትላንት በስልክ በሰጡት መግለጫ የናይሮቢው ስምምነት የኤርትራ ኃይሎች በኢትዮጵያ ስለመኖራቸው እውቅና የሚሰጥ ነው ሲሉም ተደምጠዋል። የስምምነቱን ተፈጻሚነት ከማረጋገጥ አንጻር አስፈላጊ ከሆነ ማዕቀብ ከመጠቀም ወደኋላ አንልም ሲሉ ነው ያስጠነቀቁት። ጠቅላይ ሚኒስትር አብይ አህመድ ትላንት ለተወካዮች ምክር ቤት ማብራሪያ ሲሰጡ ለሰላም ስምምነቱ ተፈጻሚነት መንግስታቸው ቁርጠኛ እንደሆነ መግለጻቸውን ስማቸው ያልተጠቀሰው የዩናይት ስቴትስ ባለስልጣን ተናግረዋል። ህወሓትም መልሶ ይህን መሰል አቋም ስለመያዙ ነው የተናገሩት። በስምምነቱ መሰረት ወደ ትግራይ ክልል ሰብአዊ ድጋፍ መግባት መጀመሩን የገለጹ ሲሆን የዓለም ምግብ ፕሮግራም ዛሬ ከሰኔ 2013 ዓ.ም ወዲህ ለመጀመሪያ ጊዜ በጎንደር በኩል እርዳታ ማስገባቱን አመልክቷል። ለዝርዝሩ ኬኔዲ አባተ።
የኢትዮጵያን የሰላም ስምምነትና ውጤቶቹን በተመለከተ ትናንት ማክሰኞ ህዳር 6 2015 ዓ.ም ለጋዜጠኞች በስልክ መግለጫ የሰጡት አንድ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን የሰላም ስምምነቱ ዋና ዓላማ ውጊያው እንዲቆም ማድረግ እንደነበረ ጠቅሰው በደቡብ አፍሪካ ፕሪቶሪያ ስምምነቱ ከተፈረመ በኋላ ባሉት 48 እና 72 ሰዓታት ውስጥ ውጊያው ቆሟል ሲሉ ተናግረዋል። ይህም ግጭቱን በዘላቂነት ለማቆምና ለችግር የተጋለጡ የህብረተሰብ ክፍሎች ለመደገፍ ተዋዋይ ወገኖች እውነተኛ ፍላጎት እንዳላቸው የሚያሳይ ነው ብለዋል። በፕሪቶሪያው ስምምነት መሰረት በኬንያ ናይሮቢ ውይይት ተደርጎ ስምምነቱን ተፈጻሚ ለማድረግ የተፈረመው የእቅድ ሰነድ ሁለቱ አካላት ደቡብ አፍሪካ ላይ የተስማሙባቸውን አንዳንድ ቁልፍ ጉዳዮች በተለይም የውጭ ኃይሎችና ከኢትዮጵያ መከላከያ ሰራዊት ውጪ የሆኑ ሌሎች ኃይሎችም ከትግራይ ክልል እንደሚወጡ የሚደነግግ ስለመሆኑም ነው የተናገሩት። ይህም የትግራይን ተዋጊዎች ትጥቅ ከማስፈታት ሂደት ጋር ጎን ለጎን እንደሚከናወን በግልጽ ያስቀምጣል በማለት በሰነዱ ተራ ቁጥር 2 ላይ የተመለከተውን ጠቅሰዋል። ይህ ወሳኝ ነው ያሉት ስማቸው ያልተጠቀሰው እኚህ ከፍተኛ ባለስልጣን ምክንያቱ ደግሞ በኢትዮጵያ ውስጥ የሚንቀሳቀሱ የኤርትራ ኃይሎች ስለመኖራቸው እውቅና የሚሰጥ የመጀመሪያው ነጥብ በመሆኑ እንዲሁም አሁን መውጣት እንዳለባቸው በግልጽ የሚጠቅስ በመሆኑም ነው ሲሉ ነው ያስረዱት። በሰሜን ኢትዮጵያው ጦርነት ኤርትራ ከኢትዮጵያ ጦር ጎን ተሰልፋ በመዋጋት ላይ እንደምትገኝ በተደጋጋሚ የገለጸችው ዩናይትድ ስቴትስ ኤርትራ ጦሯን እንድታስወጣ ጥሪ ስታቀርብ መቆየቷ አይዘነጋም። በኢትዮጵያ መንግስትና በህወሓት መካከል የፕሪቶሪያው የሰላም ስምምነት የሚሆን የውጭ ኃይሎች ከትግራይ ክልል እንዲወጡ የሚደነግገው የናይሮቢው ስምምነት ከተፈረመ በኋላ ከኤርትራ በኩል በይፋ የተሰጠ አስተያየት የለም። በትናንትናው መግለጫቸው ላይ ኤርትራ ጦሯን ባታስወጣ ምን እርምጃ ሊወሰድ ይችላል በሚል ጥያቄ የተነሳላቸው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣኑ ማዕቀብ ሊጣል እንደሚችል ጠቁመዋል። ለጥያቄው የሰጡትን ምላሽ ስምምነቱ የኤርትራ ኃይሎች ብቻ ሳይሆኑ በትግራይ ክልል የሚገኙ የአማራ ልዩ ኃይሎችና የአፋር ሚሊሻዎችም እንዲወጡ የሚጠይቅ ነው በማለት የጀመሩት በስም ያልተጠቀሱት እኚሁ ባለስልጣን የተገቡ ቃል ኪዳኖች ካልተከበሩ ምን ሊፈጠር እንደሚችል አስቀድሜ ማውራት አልፈልግም፣ ምክንያቱም ከኢትዮጵያ መንግስትም ሆነ ከትግራይ ባለስልጣናት የምንሰማው ነገር ለስምምነቱ ቁርጠኛ መሆናቸውን ነው ብለዋል። ሆኖም ዩናይትድ ስቴትስ ማዕቀብ መጣልን እንደ ፖሊሲ መሳሪያ ልትጠቀም የምትችልበት እድል አለ ካሉ በኋላ የሰብአዊ መብት ጥሰት ተዋናዮችን ተጠያቂ ከማድረግና የስምምነቱን ተፈጻሚነት ከማረጋገጥ አንጻር አስፈላጊ ከሆነ ማዕቀብ ከመጠቀም ወደ ኋላ አንልም ሲሉ ማስጠንቅቀዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ከናይሮቢው ስምምነት በኋላ የትግራይ ክልል ልዑካንን ወደ መቀሌ በመለሱበት ወቅት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን እንዲሁም በትናንትናው ዕለትና ዛሬ በአዲስ አበባ በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድና ከምክትላቸው አቶ ደመቀ መኮንን ጋር እንደተወያዩም ባለስልጣኑ ተናግረዋል። ሁለቱም አካላት ለሰላም ስምምነቱ ተፈጻሚነት ቁርጠኛ መሆናቸውን ለልዩ ልዑኩ እንደገለጹም ነው ያብራሩት። ጠቅላይ ሚኒስትር አብይ ትላንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ለሰላም ያላቸውን ቁርጠኝነት በይፋ መግለጻቸውም የሚበረታታ ነው ሲሉ አድንቀዋል። ጠቅላይ ሚኒስትሩ በትላንትናው የፓርላማ ቆይታቸው የሰላም ስምምነቱን ለመተግበር በታማኝነት የምችለውን ሁሉ ጥረት አደርጋለሁ ማለታቸው የሚታወስ ነው። መንግስታቸውም ለዚህ ያለውን ቁርጠኝነት አረጋግጠዋል። በስም ያልተጠቀሱት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን ትላንት በስልክ በሰጡት መግለጫ በስምምነቱ መሰረት የሰብአዊ እርዳታ መስመሮች መከፈታቸውንና ወደ ትግራይ ክልል እርዳታ እየገባ እንደሚገኝም ገልጸዋል። በተያያዘ የዓለም ምግብ ፕሮግራም WFP ከሰኔ 2013 ዓ.ም ጀምሮ ለመጀመሪያ ጊዜ በጎንደር መስመር ወደ ሰሜን ምዕራብ ትግራይ እርዳታ የጫኑ የጭነት መኪኖች ገብተዋል ሲል ዛሬ በትዊተር ገጹ አስታውቋል። በመጪዎቹ ቀናት ማይጸብሪ ከተማ ላሉ ማህበረሰቦች ምግብ ማከፋፈል እንደሚጀምርም የገለጸው WFP የተባበሩት መንግስታት የሰብአዊ አገልግሎት ወደ ሽሬ የሙከራ በረራ እንዳደረገና በቀጣይነት እርዳታ በአየር የማድረስ ስራ እንደሚቀጥልም አመልክቷል። ጦርነቱ ካገረሸበት ካለፈው ነሐሴ ወር በኋላ ለመጀመሪያ ጊዜ ትናንት የህክምና ቁሳቁሶችን የጫኑ ሁለት የጭነት መኪናዎች መቀሌ መግባታቸውን የገለጸው የዓለም አቀፍ ቀይ መስቀል ማህበር ኮሚቴም እንዲሁ ዛሬ ደግሞ ወደ ሽሬ የተሳካ የሙከራ በረራ ስለማድረጉ በትዊተር ገጹ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች፣ ቀደም ሲል በመግቢያውና በኬኔዲም ዘገባ ወደ ተጠቀሰው ዝርዝር ነው የምንሄደው። የሰላም ስምምነቱን ተከትሎ ወደ ትግራይ እርዳታ በመግባት ላይ ይገኛል ይላል። በመንግስትና በህወሓት መካከል የሰላም ስምምነት መፈረሙን ተከትሎ ዓለም አቀፍ የሰብአዊ እርዳታ ወደ ትግራይ በመግባት ላይ ነው። ትናንት በሁለት ቃጫኝ ተሽከርካሪዎች አስቸኳይ መድኃኒት እንዲሁም ሌሎች አስፈላጊ የህክምናና የቀዶ ህክምና ቁሳቁሶችን ወደ መቀሌ የላከው ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ወደ ሽሬ የሙከራ በረራ አድርጓል። ድርጅቱ በትዊተር ገጹ ላይ ባሰፈረው መልእክት በሰሜን ኢትዮጵያው ግጭት ከተጀመረ ከሁለት ዓመታት በኋላ የመጀመሪያውን የሰብአዊ እርዳታ የጫነ በረራ ማድረጉን በምስል አስደግፎ ነው ያስታወቀው። የዓለም ምግብ ፕሮግራም በበኩሉ እርዳታ የያዙ ተሽከርካሪዎች ከሰኔ 2014 ዓ.ም ወዲህ ለመጀመሪያ ጊዜ በጎንደር አድርገው ማይጸብሪ ደርሰዋል ነው ያለው። የአሜሪካ ድምፁ ፍሬድ ሃርተር ከአዲስ አበባ የላከውን ዘገባና እንዲሁም ከሌሎች ምንጮች ያገኘናቸውን መረጃዎች ጨምቆ እንግድ ወልዴ እንደሚከተለው ያቀርበዋል።
ዛሬ የሙከራ በረራውን ወደ ሽሬ ማድረጉን የገለጸው ዓለም አቀፉ የቀይ መስቀል ኮሚቴ ወደ ትግራይ ክልል እንደገና በረራ መጀመሩን ገልጿል። ይህም አስቸኳይ እርዳታ የሚያስፈልጋቸውን በሺህ የሚቆጠሩ ሰዎችን ችግር እንደሚያቃልል ጨምሮ ገልጿል። በሌላ በኩል የዓለም ምግብ ፕሮግራም በትዊተር ገጹ ላይ ባጋራው መልእክት እርዳታ የያዙ መኪኖች ከሰኔ 2014 ወዲህ ለመጀመሪያ ጊዜ በጎንደር አቋርጠው ዛሬ ማይጸብሪ ከተማ እንደደረሱና በሚቀጥሉት ቀናት እጅግ አስፈላጊና ተመጣጣኝ ምግብ በከተማው ላሉ ተረጂዎች እንደሚሰራጭ አስታውቋል። ተጨማሪ ምግብና የሕክምና ቁሳቁሶች በተገኘው መንገድ ሁሉ መላክ እንደሚቀጥልም ድርጅቱ ጨምሮ ገልጿል። የዓለም አቀፉ ቀይ መስቀል ኮሚቴ ዛሬ የሙከራ በረራ ወደ ሽሬ ከማድረጉ በተጨማሪ በትናንትናው ዕለት በሁለት ቃጫኝ መኪኖች አስቸኳይ መድኃኒት እንዲሁም ሌሎች አስፈላጊ የቀዶ ሕክምና ቁሳቁሶችን ወደ መቀሌ ልኳል። የሕዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ አባል የሆኑት ክንደያ ገብረሕይወት ሁለት እርዳታ የጫኑ መኪኖች መቀሌ መድረሳቸውን አየሁ ሲሉ ትናንት በትዊተራቸው አስታውቀዋል። በተኩስ ማቆሙ ስምምነት መሰረት ተጨማሪ እርዳታ በቅርብ ይመጣል ብዬ ተስፋ አደርጋለሁ ሲሉም አክለዋል። በሰሜን ኢትዮጵያ ለሁለት ዓመታት ሲካሄድ የቆየው ግጭት 2.5 ሚሊዮን ሰዎችን ከቤታቸው ሲያፈናቅል በሚሊዮን የሚቆጠሩትን ደግሞ የምግብ እርዳታ እንዲጠብቁ አድርጓቸዋል። ካለፈው ነሐሴ ወዲህ እርዳታ ወደ ትግራይ ሲገባ ትናንት የመጀመሪያው ነው። ጦርነቱ ከሁለት ዓመት በፊት ከጀመረ በኋላ የሰብአዊ አቅርቦት ገደብ መኖሩ በትግራይ ክልል በሚሊዮን የሚቆጠሩ ሰዎች አስቸኳይ ምግብና የመድኃኒት እርዳታ እንዲሹ አድርጓል። ጁድ ፉንዊ በኢትዮጵያ የዓለም አቀፍ ቀይ መስቀል ማኅበር ቃል አቀባይ ናቸው።
ዛሬ የገባው እርዳታ ለትግራይ ሕዝብ ተስፋ የሚሰጥ ነው። በተጨማሪም እርዳታው ለበርካታ ሕሙማን በሕይወት የመቆየት ተስፋን ይሰጣል። በመድኃኒት እጦት፣ በሕክምና እርዳታ አለመኖር፣ የጤና ጣቢያዎችና ሆስፒታሎች መድኃኒት አለመኖር ምክንያት በክልሉ በርካታ በሽተኞች ለሞት ሲጋለጡ ነበር። አንዳንዶቹ ሆስፒታሎች አገልግሎት አቁመዋል። እንዲሁም በክልሉ ያለው የጤና አገልግሎት ስርዓት በአጠቃላይ ትልቅ ጫና ውስጥ ነበር።
ባለፈው ወር በተደረገ ምርመራ በትግራይ 1/3 የሚሆኑ ሕፃናትና 3 የሚሆኑት የሚያጠቡ እናቶች የተመጣጠነ ምግብ እጥረት እንዳለባቸው ታውቋል። የቀይ መስቀል ኮሚቴው ወደ ሽረ የሙከራ በረራ ያደረገው ከተማው በጦርነቱ ምክንያት የተፈናቀሉ በመቶ ሺህ የሚቆጠሩ ሰዎች የተሰባሰቡበት በመሆኑ ነው። በረራ መቀጠሉ አስቸኳይ እርዳታ የሚሹ በሺህ የሚቆጠሩ ሰዎችን ችግር ያቃልላል ብሏል ኮሚቴው። በዓለም ምግብ ፕሮግራም በጎንደር በኩል የተላከው እርዳታ በህወሓት የሚመሩት ኃይሎች ጥቃት መጠናከርን ተከትሎ የፌዴራል መንግስቱና አጋር ኃይሎች በሰኔ 2014 ከትግራይ ጦራቸውን ካወጡ በኋላ የተደረገ የመጀመሪያው ነው ተብሏል። ባለፈው ሳምንት የሁለቱ ወገኖች ወታደራዊ መሪዎች ባለፈው ጥቅምት 23 ቀን በፕሪቶሪያ የተፈረመው የተኩስ አቁም ስምምነት ተግባራዊ የሚደረግበትን የትግበራ አፈጻጸም በተመለከተ በኬንያ ስምምነት ላይ ደርሰዋል። በተጨማሪም ባለፈው ሳምንት በኢትዮጵያ መንግስት ወገን ዋና ተደራዳሪ የሆኑት የጠቅላይ ሚኒስትሩ የጸጥታ አማካሪ የሆኑት አምባሳደር ሬድዋን ሁሴን በትግራይ አገልግሎቶች እንዲቀጥሉ እየተደረገ ነው ሲሉ፣ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ትናንት በፓርላማ እንዳሉት መንግስታቸው የሰላም ስምምነቱን ለመተግበር ቁርጠኛ ነው። በደቡብ አፍሪካ የተፈረመው የሰላም ስምምነት ሁለቱም ወገኖች ያልተገደበ የሰብአዊ እርዳታ ወደ ትግራይ እንዲገባ እንዲያመቻቹ እንዲሁም የስልክ ኢንተርኔትና የባንክ አገልግሎት እንዲቀጥል እንዲያደርግ የሚጠይቅ ነው። አገልግሎቶቹ እስካሁን አለመቀጠላቸው ታውቋል። ስምምነቱ በተጨማሪም ለሰብአዊ ሰራተኞች የደህንነት ዋስትና እንዲሰጥ ይጠይቃል።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮች፣ ወደ ተከታዩ የመጽሔት ርዕስ እናልፍ። ደግሞ በኦሮሚያ የመረጋጋት ጉዳይ ላይ ያተኩራል። በሽብር የሚመጣ ዲሞክራሲ የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ትላንት ለአገሪቱ እንደራሴዎች ጥያቄዎችን ምላሽ በሰጡበት ወቅት ተናግረዋል። ጠቅላይ ሚኒስትሩ ከተጠየቁባቸውና መልስም ከሰጡባቸው ጉዳዮች መካከል ኦሮሚያ ክልል ውስጥ የሚንቀሳቀሰው የኦሮሞ ነጻነት ጦር እንደሆነ የሚናገረው ታጣቂ ቡድንና መንግስት እየወሰደ ነው የሚሉት እርምጃ ይገኙበታል። መንግስት ከኃይል ለንግግር ቅድሚያ እንዲሰጥ በኢትዮጵያ ፖለቲካ ፓርቲዎች ምክር ቤት ዋና ጸሐፊ ከአሜሪካ ድምፅ ጋር ቃለ ምልልስ ባደረጉበት ወቅት አሳስበዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
ኢትዮጵያ ውስጥ ሰላም ለማስፈን መንግስት ከኃይል ይልቅ ውይይት ላይ እንዲያተኩር የፖለቲካ ፓርቲዎች የጋራ ምክር ቤት አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ሕዝብ ተወካዮች ምክር ቤት ፊት ቀርበው ከእንደራሴዎች ለተነሱ ጥያቄዎች መልስ ሲሰጡ በተለይ ኦሮሚያ ክልል ውስጥ እየተስተዋለ ያለውን የሰላም ችግር በተመለከተ በሽብር የሚመጣ ዲሞክራሲ የለም ብለዋል።
በሽብር የሚገኝ ነጻነት፣ የሚገኝ ዴሞክራሲ፣ የሚገኝ ክብር የለም። ሽብር ሽብር ነው። በሽብር መንገድ ዘላቂ ጥቅም ማምጣት አይቻልም። ሸኔ ግን እንኳን ለኛ ለሚጋልቡትም ችግር ሆኗል። የማይጨበጥ የማይዳሰስ ፍላጎቱ የማይታወቅ ኮማንድን ኮንትሮል ስርዓት የሌለው የሚልኩት ሰዎችም ግራ ገብቷቸዋል። እንኳን ሸኔ የሸዋ ሸኔና የወለጋ ሸኔ እያለኩን ሲዋጋ የሚውለው በመግደል መኪና በማቃጠል የሚገኝ ትርፍም ጥቅምም የለም። በመዝረፍ የሚገኝ ጥቅም ትርፍም የለም። ሰከን ባለመንገድ ማየት ጠቃሚ ይሆናል እና መንግስት ሰላም ማስከበር ግዴታው ነው። ሰው በኃይል ከመጣበት በክላሽ ከመጣበት ከክላሽ ባሻገር ለመወያየት ዝግጁ ከሆነ ግን በራችን ሁሌም ክፍት ነው።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ በሀገሪቱ ሰላምና መረጋጋት እንዲሰፍን ግጭትን በኃይል ሳይሆን በንግግር መፍታት እንደሚያስፈልግ ያሳስባል። ለዜጎች ደህንነት ሲባል መንግስትም ሆነ አማጺ ኃይሎች ከኃይል መንገድ ወደ ንግግርና ውይይት መዞር ይኖርባቸዋል ሲሉ የምክር ቤቱ ዋና ጸሐፊ ዶክተር ራሂል ባፌ ለአሜሪካ ድምጽ ተናግረዋል።
አገር ውስጥ የህዝባችን ሰላም እኮ በኃይል ብቻ ሳይሆን ይሄ በሰላማዊ አግባብ ሁሉም የሚተርፍበት መንገድ መፍጠር እየተቻለ ኃይልን ብቻ እንደ ብቸኛ መፍቻ መንገድ አድርጎ ማሰብ እኮ በትክክል አግባብነት የሌለው ነገር ነው። ለምን አየነው እኮ በሰሜኑ በኦሮሚያም ክልል ባለው ለእንደዚህ አይነት ችግር ከውጭ ጠላት ጋር እየተዋጋን አይደለም፣ ኃይል አይደለም መፍቻው። ይሄ ቤዚክ የሆነ የራሱ ችግር አለው። በዛ አግባብ ሊታይ ይገባል። መነጋገር አስፈላጊ ነው። እነዚህ ተዋጊ ኃይሎችም ህዝብ ላይ መጥተው ምንም ጦር መሳሪያ ያልታጠቀው ላይ የሚያደርሱትን ጥቃት እንዲያቆሙ መጠየቅ ፈልጋለሁ። ከመንግስት ጋር ያለ ነገር ካለ መነጋገር ይችላሉ። ይሄንን ወደ ጠረጴዛ ዙሪያ ማምጣት አማራጭ የሌለው ነገር ነው። ኢትዮጵያ እንደ ሀገር ወደ ብሔራዊ ምክክር እየገባች ነው እና በተቻለ መጠን የዚህ አካል እንዲሆኑ መጠየቅ እፈልጋለሁ።
ጠቅላይ ሚኒስትር አብይ የሸኔ ታጣቂዎች አላማቸው የማይጨበጥ ነው፣ ለውይይትም ያስቸግራል ብለዋል ለፓርላማው። ዶክተር ራሄል ለዚህ ጠቅላይ ሚኒስትሩ ለሰነዘሩት ሀሳብ ተከታዩም ብለዋል።
ይህንን እንኳን እኔ አልደግፍም፣ ይሄ ነገር አቋም የለውም ማለት አንችልም። ወለጋ ውስጥም አሁን በምዕራብ ኦሮሚያ ከፍተኛ ጥቃት እያደረሰ ነው የቆየው። አሁን ወደ ሸዋም እየተዛመተ ነው የመጣው። እንደ ጉሬላ ፋይተር ቢታሰብም ከዛ ባለፈ መልኩ እየተንቀሳቀሰ ያለ ታጣቂ ክፍል ነው ይሄኛው። በወታደርም በጣም እየተደራጀ እንደሆነ አይተናል፣ በጦር መሳሪያም እንዲሁ። ስለዚህ ይሄንን መንግስት የመቆጣጠር የማስቆም ግዴታ አለበት።
ጠቅላይ ሚኒስትር በትናንትናው ንግግራቸው መሳሪያውን አውርዶ ለሰላም ዝግጁ ለሚሆን አካል የመንግስት በር ክፍት ነው ብለዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለሀገራዊ የሰላም ምክክር እየተደረገ ያለውን ጥረት አስታውሶ ሰላም ድርድር መቀመጥ ከሁሉም ወገኖች እንደሚጠበቅ ደጋግሞ አሳስበዋል። ባለስልጣናቱ ሸኔ የሚሉት የኦሮሞ ነጻነት ጦር እንደሆነ የሚናገረው ቡድን መሪዎች በበኩላቸው ለሰላም ውይይት ሁሌም ዝግጁ መሆናቸውን ሲናገሩ ይሰማሉ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ርዕስ ወደ የአገሮችና ወደ የቤቶችም የሚገባ ነው። የእግር ኳስ አድናቂዎች ከዓለም ዙሪያ ወደ ኳታር እየተመሙ ነው ይላል። ኳታር ለ2022 የዓለም ዋንጫ ወደዚያች አገር የሚጎርፉትን በመቶ ሺዎች የሚቆጠሩ የሀገር ጎብኚዎች ለመቀበል በዝግጅት ላይ ትገኛለች። የሀገሬው የንግድ ድርጅቶችም እንግዶቻቸውን ተቀብለው ለማስተናገድ በታላቅ ጉጉት በመጠባበቅ ላይ መሆናቸው ተመልክተዋል። ለአብዛኞቹም ሀገር ጎብኚዎች ይህ እድል ይህኛውን የዓለም ክፍል ለመጀመሪያ ጊዜ ለማየት የተገኘ መሆኑ ነው። የአሜሪካ ድምጿ ሴሊያ ሜንዶዛ ከዶሃ ኳታር ያደረሰችንን እንደሚከተለው አቀርበዋለሁ። ጀንበር ማዘቅዘቅ ስትጀምር በኳታር ዶሃ የሚገኘው የሱቅ ዋቂፍ የገበያ ስፍራ የአገሬውን ሕዝብና አገር ጎብኚዎችን በደስታ ለመቀበል በተለየ መንገድ ተዘጋጅቶ ይጠብቃል። ገበያው በልዩ ልዩ ቀለማት ያሸበረቁ ሸቀጦች እና በባህላዊ ምግቦች ልዩ መዓዛ እንደታወደ ነው።
ሱቅ ዋቅፍ it means standing market ሱቅ ዋቅፍ so it's like a traditional market.
ይህ ለሱቅ ዋቂፍ የጎዳና ገበያ እንደማለት ነው። እንደ ባህላዊ መገበያያ ስፍራ ያለው በመሆኑም አብዛኞቹ ቱሪስቶች ከዚያ ይመጣሉ። ጥሩ ጥሩ ምግብ ቤቶች፣ ባህላዊ ሸቀጦች፣ የቅመማ ቅመምና የአዋፋት መገበያያዎቹ በጣም ተወዳጅ ናቸው።
አገር ጎብኚዎችና የአካባቢው ነዋሪዎች በእጅ የተሰሩና የዛጉ የንግድ ምልክቶች፣ ግዙፍ ህንፃዎችና የከተማይቱን የገበያ ማዕከሎች ጨምሮ ጥንታዊቱን ኳታር የማየት ዕድል ይገጥማቸዋል። ሎሬና ቬራ የፔሩ ተወላጅ የሆኑ አገር ጎብኚ ናቸው።
በተለይም ባህላዊ ይዘት ባላቸው ነገሮች የተነሳ ውብና አስደሳች ልምድ የሚፈጥር አጋጣሚ ነው።
ጀማል አብዱላ የጌጣጌጦችና የመታሰቢያ ቁሳቁሶች መሸጫ መደብር ባለቤት ነው። ይበልጡንም ከመካከለኛው ምስራቅ የሚመጡ ባህላዊ ቁሳቁሶችን ነው የሚሸጠው። የ2022 የዓለም ዋንጫ የሚያቀርባቸውን ሸቀጣሸቀጦች የሚሸምቱ በርካታ ደንበኞችን እንደሚያመጣለት ተስፋ አድርጓል።
በዋነኛነት የአየር ኃይል ጦር ሰፈሩ ከአቅራቢያው በመኖሩ እና በኳታር አየር ማረፊያ የሚያልፉ በርካታ ተሳፋሪዎች በመኖራቸው ነው። ግዙፍ የአውሮፕላን ጣቢያ በመሆኑም ሰዎች በብዛት ይመላለሱበታል።
የኤሚሬትስ መንግስት የፊታችን እሁድ የሚጀመረው የዓለም ዋንጫ ከ1 ሚሊዮን በላይ ሰዎችን ወደዚያች ሀገር እንዲጎርፉ ያደርጋል ብሎ ይገምታል። ኳታር አጠቃላይ ህዝብ ቁጥሯ 2.7 ሚሊዮን ነው።
ስለተለያዩ ባህሎች ያላቸውን አስተያየት በመጠኑም ቢሆን እንዲለውጡ የሚረዳቸው ይመስለኛል። ምክንያቱም ሰዎች ከተለያዩ ሀገራቶች የሚመጡ በመሆናቸው።
ሉሲያ ማራዞርቲ እና ማርቲን ኩረን በዶሃ የሚኖሩ አርጀንቲናውያን ጥንዶች ናቸው። ዝግጅቱ በዓለም ዙሪያ የሚገኙ ሚሊዮኖችን አንድ በሚያደርጋቸው የእግር ኳስ ፍቅር ዙሪያ ያሰባስባል ባይ ናቸው።
እኔ እንደማስበው ከኳታር ህዝብ ሞቅ ያለ አቀባበል ነው የሚጠብቃቸው። ለምሳሌ ያህል የአርጀንቲናን ቡድን የሚደግፉ ከተለያዩ ሀገሮች የመጡ ሰዎች አሉ። አርጀንቲናን ከሚደግፉ ከፍተኛ ቁጥር ካላቸው ኳታር ውስጥ ከሚኖሩ ማህበረሰቦች ውስጥም የህንድ፣ የፓኪስታንና የባንግላዴሽ ማህበረሰቦች ይገኙባቸዋል። ይህም ከአሁን ቀደም ፈጽሞ አስቤ እንኳን የማላውቀው ነገር ነው።
ለአገሬው ተወላጆችና የንግድ ድርጅቶች ባለቤቶች የ2022 የዓለም ዋንጫ በሕይወት ዘመን አንዴ እንደሚገኝ ልዩ ዕድል ነው። ለወትሮው ብርቱ ወግ አጥባቂ የሆነችው ኳታር አገር ጎብኚዎችን ለመሳብ በያዘችው ተስፋ በአልኮል መጠጥና በአደባባይ የሚሰማ የጎላ ድምፅ በመሳሰሉ ነገሮች ላይ ያሏትን አንዳንድ ባህላዊ እስላማዊ እገዳዎች ማንሳቷን ይፋ አድርጋለች። ይሁንና ሁሉም ነገር አይደለም የተለወጠው። ለምሳሌ የሚያህል የአሳማ ስጋን መመገብ የሚከለክለው እስላማዊ ሕግ አሁንም አልተነሳም።
አድማጮች፣ አሁን ልዩ ማሳሰቢያ፣ ጉዞ ወደ ኳታር።
የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር፣ አቻ የለሽውን ጨዋታ፣ የጥልቀት ዘገባዎች፣ ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን፣ አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱም ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ።
አሁን ሸጋ ጊዜ ለእግር ኳስ አፍቃሪዎች። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:34 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምወስዳችሁ። ኢትዮጵያውያን በአሜሪካ ልዩ ድጋፍ በሚሹ ሕፃናት ትምህርትና በሌሎች የበጎ አድራጎት ሥራዎች ላይ የተሰማራው ራእይ የሕፃናት መርጃ ድርጅት ከሰሞኑ ልዩ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ ያለውን ዝግጅት አሰናድቶ አቅርቧል። በዚህ በቨርጂኒያ ክፍለ ግዛት የተካሄደውን ዝግጅት ሀብታሙ ስዩም ተከታትሎታል።
ውስብስብ የሚመስሉ የሙዚቃ ድርሰቶችን ካለምንም ችግር የሚጫወተው አዲስ ልዩ ፍላጎት ያለው ወጣት ነው። ዛሬ ረቂቅ የሚመስሉ የኮምፒውተር መርሃ ግብሮችን ሳይቀር ተጠቅሞ መስራት የሚችለው ወጣት እናት አዜባ ታሮ ልጃቸው በዓመታት ውስጥ ባሳየው መልካም ብቃት ውስጥ የራእይ የሕፃናት መርጃ ድርጅት ሚና መኖሩን ያነሳሉ።
ኢትዮጵያን ኤርትራን ስፔሻል ኒድስ ኮሚኒቲ ፕሬዚደንት ነኝ፣ ፋውንደርም ነኝ። ከግሩፕ ኦፍ ፓረንትስ እንደኔ አይነት ቤተሰቦች ጋር አብረን በመሆን አቋቁመናል። ከዛ በተጨማሪ ደግሞ በዕለት ዕለት ስራዬ ደግሞ ኤጁኬሽናል ኮንሰልተንት ነኝ። ኢን አዲሽን ቱ ዛት አይ ዱ ቢሄቪየር ቴራፒ ቱ። ከመጀመሪያው ልናገር ካልኩኝ ጽጌን ያገኘኋት አንድ ፕሮግራም ላይ የስፔሻል ኒድስ ፕሮግራም ላይ ነበረ እና እዛ ፕሮግራም ላይ መታ አዜ ልጅ ያለሽ ልጅሽን ኮምፒውተር ላስተምረው ስትለኝ ትቀልጃለሽ? የኔን ልጅ ኮምፒውተር ላስበው አልችልም ነበረ። ግን እሷ ለሱ ያላት ኤክስፔክቴሽን ወዝ ሃየር ዘን ማይን and she believed in him and our teacher and you'll see አለች እና እንደውም አራት ልጆች ጨምሪና አምጪ ራእይ ፕሮግራም ይባላል የኔ ፕሮግራም እንደዚህ ስፔሻል ኒድስ ልጆችን እንረዳለን በአሜሪካ ኮምፒውተር በማስተማር ኢትዮጵያ ደግሞ ብዙ እርዳታ የሚያስፈልግ ሀገር ነው ለእንደዚህ አይነት ልጆች እንደዚህ አይነት ልጆች ስል ኪድስ ዊዝ ስፔሻል ኒድስ ማለት ነው ስለሚያስፈልግ እነሱን እረዳለሁ ለነሱ ፈንድሬስ ስለማድረግ እዛም ላይ ተገኝልኝ አለች። እንደዛ ነው የኛ ጽጌ ተገናኘ ነው። ከዛ በኋላ የውነስ ሺ ቱክ ኢት ኦን ሄር ልጄን ወሰደች አስተማረች። የመጀመሪያውን ደረጃ አለፈ። የሚቀጥለውን ፓይቶን ገባ። እኔ ቋንቋውንም አላውቀውም የኮምፒውተር ኮዲንግ ፕሮግራምስ እና አሁን ፓይቶን የሚባለው ፕሮግራም ላይ ነው ያለው።
ራእይ የሕፃናት መርጃ ድርጅት የዛሬ 6 ዓመት ገደማ በሰሜን አሜሪካ የተቋቋመ ድርጅት ነው። በተለይ ልዩ ፍላጎት ካላቸው ሕፃናትና ታዳጊዎች ጋር የተያያዙ ትምህርት ተኮር ስራዎችን ኢትዮጵያ ውስጥ ሲሰራ ሰንብተዋል። ጽጌ ጥበቡ የድርጅቱ መስራችና ፕሬዚደንት ናት።
የተለያየ ስፔሻል ኒድ ያላቸውን ልጆችን ሰው የማይረዳቸውን እዛው ባሉበት ኢንክሉሲቭ ባለበት ቦታ እንጀምር ብለን እንጀምር ነው። ኢትዮጵያ ውስጥ 2 ክፍለ ከተማ 4 ትምህርት ቤቶች ውስጥ እንሰራለን። ኮልፌ ቀራኒዮ 3 ትምህርት ቤቶች፣ ነፋስ ስልክ ላፍቶ 1 ትምህርት ቤት ውስጥ ምንድነው የምናደርገው? እነዚህ ልጆች እንግዲህ በፊት ስንጀምር 20 ልጆች ነበሩ። ኢቫሉዌት ተደርገው አያውቁም። ትምህርት ተምረው አያውቁም። ስለዚህ የኛ ፕሮግራም እንደነም እዘ ፓይለት ፕሮግራም ነው። የሚፈልጉትን ስለማናቅ እየሰራን ነው የሚፈልጉትን የምናውቀው ማለት። ስለዚህ መጀመሪያ ስንጀምር ምንድነው ያደረግነው? እስራስ ደብተር እስክሪብቶ ገዝተን ላክንላቸው። ከዛ በአመቱ ሰርቬ ያደረግን። እዛ ሰርቬ ላይ ስናደርግ ምንም የጠቀማቸው ነገር ስለሌለ እዚህ ሀገር ካሉ የስፔሻል ኒድ ኢቫሉዌት ከምታደርግ ወይዘሮ ሙሉ ትባላለች ከሷ ጋር ተባብረን ኢትዮጵያ ሄዳ ኢቫሉዌት አደረገችልን ልጆቹ 20ውንም ልጆች። ከዛ በኋላ ምንድን ነው ያደረገው? እነዚህ ልጆች ለትምህርት ኤክስፖዝ ሆነው አያውቁም። መጽሐፍ ማንበብ አይችሉም። ስለዚህ ፈርስት ሰርቫይቫል እንትን ነው የሚያስፈልጋቸው። ስለዚህ ምግብ ያስፈልጋቸዋል። የእሱን ለመመለስ ምንድን ነው ያደረግነው? ምግብ እንዲበሉ ጧት ጧት ቁርሳቸው እንዲበሉ ልጆቹን ትምህርት ቤቱ ምግብ ፕሮቫይድ ማድረግ ጀመርን። ሁለተኛው ደግሞ ከዛ ከጥናቱ የመጣው ምንድን ነው? ልጆቹ የሙያ ትምህርት ቢማሩ ሞር ውጤታማ ይሆናሉ። ስለዚህ እነዚህ ልጆች እንደሌላው ተምረው ተመርቀው እንትን ማድረግ አይችሉም፣ ስራ መግባት አይችሉም። ግን ሙያ ግን ከተማሩ እንደ ማንኛውም ሰው ቢዝነስ ሰርተው እንትን ያደርጋሉ እና ስለዚህ እዛ ቢዝነስ ላይ እንዲገቡ የሸማ ስራ አስተማር ናቸው። እንግዲህ እዛ ጋር የምታያቸው የሸማ ስራዎች አሉ። ልጆቹ ዛሬ እግዚአብሔር ይመስገን ትካስ ኦልሞስት 7 ዓመት ግን ለእኛ በጣም ጥሩ ኤክስፒሪንስ ያደረግንበት እና በጣም የተደሰትንበት ነው። አሁን ልጆቹ ለምርት የሚበቃና የሚለበስ ስራ ሰርተዋል።
ራእይ የሕፃናት መርጃ ከሰሞኑ የገቢ ማሰባሰቢያና የግንዛቤ ማስጨበጫ መድረክ በቨርጂኒያ ፎልስ ቸርች አዘጋጅቶ ነበረ። በመድረኩ ላይ በተለይ ልዩ ድጋፍ ለሚሹ ሕፃናትና ታዳጊዎች አካታች ሁኔታዎችን ለመፍጠር ሁሉም ወገን እንዲረባረብ ጥሪ ቀርቧል። አሁን ላይ ደግሞ በሰሜን አሜሪካ በሚገኘው ትውልደ ኢትዮጵያዊ ማህበረሰብ ዘንድ ስራዎቹን ለማስፋት ያለው እቅድም ይፋ ተደርጓል።
ኢትዮጵያ በምንሰራበት ጊዜ ዋትስ አራውንድ አስ እኛ ጋስ ያሉት ኢትዮጵያን ከአሜሪካን ሀገር ውስጥ ከአምስት ልጅ አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ስለዚህ እዛ ውስጥ ደግሞ የእኛም ልጆች አሉበት። ስለዚህ የእኛ ማህበረሰብ ሁሉም ጋር ስለሆነ አዌርነሱ እውቀቱ ስቲል ይሄ ስቲግማ ወይም እርግማም ነው ወይ ደግሞ እኔ ምን ኃጢአት ሰርቼ ነው የሚለው ነገር ጭንቅላቱ ስላለ እስኪ እኛ ከዚህ ስለምን አንጀምርም ብለን አስበን እኛ ብዙዎቻችን የኮምፒውተር ባለሙያዎች ነን አይቲ ነው የተማርነው ባክግራውንድ ስለዚህ ማስተማር ጀመርን ማለት ኮዲንግ ዌብ ዲዛይን እንደዚህ አይነት ነገሮች እነሱን ስንጀምር ወደ 12 ልጆች ነበር የጀመርነው አሁን ግን ኦልሞስት በ7 ዙር 185 ልጆችን አስመረቀናል ስለዚህ ይሄንን ዘ ሴም ቲንግ ቴስት ስላረግንበት እሱ ኢትዮጵያ ውስጥ እንደተገበረ አራቱ ትምህርት ቤቶች ውስጥ የኮምፒውተር ላብ ወደ 300 ሺህ ብር አውጥተን የኮምፒውተር ላብ አሰርተናል ወደ 107 ላብ ዴስክቶፖች 7 ላፕቶፕ አንዳንድ የመጫወቻ ቁሳቁሶች ልከን ስቲል ፕሮሰስ ላይ ነው ያለው ሆፕፉሊ አንድ ቀን የኛን ቪዥን አንደርስታንድ ሲያደርጉ እንደሚለቀልን እርግጠኛ ነን
ራይ የህፃናት መርጃ ድርጅት ለሚሰራቸው ግብረሰናይ ስራዎች የሚሆኑ ግብዓቶችን የሚያገኙ ከበጎ ፈቃደኞችና ከለጋሾች በሚገኙ ሁሉን አቀፍ ድጋፎች ነው ላልና አባቷ እንዳለማሩ ድርጅቱን ሲደግፉ ከቆዩ ትውልደ ኢትዮጵያውያን መካከል ናቸው
ስለምንላል ነው እና ለአርሴ ምን አረጋለሁ ለልደቴ መጫወቼን አምሰታለሁ ለአርሲኤ ልጆቹም
ቀደም ያናገርካት ልጄ ናት የእሷን በርዝዴ የአንድ ቀን ፕሮግራም ነው ትልቅ ድግስ እዚህ አካባቢው ሰዎች ድግስ አድርገው ልጆች ቤተሰብ ጠርተው ምናምን ጥሩ ነው ሰው ደስ ሲለው መደሰት አለበት እንደዚህ አይነት ነገር ማዘጋጀት አለበት ግን አንዳንዴ ኤክስትራ ወጪ ሊሆን ስለሚችል የእሷ ልደት ፕሮግራም ልጆች የሚያመጡትን ስጦታ ገንዘብ ሰብስበን የእሷን ፈንድ የበርዝዴ ፈንድ ለራይ በመላክ ልክ የመጀመሪያ ፕሮግራሟ ላይ ያኔ በነበረው ካረንሲ ከዚህ ሷይ ሰበሰበችው ገንዘብ ለኢትዮጵያ ውስጥ ለ21 ልጅ አንድ አመት ኮርስ ይችላል ነበር so she's proud of that ለዛ ሰርቲፊኬሽን አላስክ ደስ ብሏት ነው መጣው እዚ so ዋናው አላማዬ ያው እኔ እንኳን ያው all in up ነኝ ደግነትን ለመማር ለልጆችም ደግነትን ታስተምራለ ለዛም ነው ለሷም ሲሆን እዚ መጣው
በዚህ ዝግጅት ላይ ድርጅቱ ብዙሃንን የጠቀሙ ናቸው ያላቸውን ስራዎች የሚያስቃኙ ማስገንዘቢያዎችን ለይታ አቅርቧል ራይ የህፃናት መርጃ ድርጅት ባዘጋጀው በዚህ መድረክ ላይ ከአምሮ ስንነትና ልዩ ፍላጎት ጋር የተያዙ ሙያዊ ማብራሪያዎችም ቀርበዋል። ያሉ መድረኮችና ተቋማት ካላቸው ማህበረሰባዊ ፋይዳም ሆነ መልካምነት ከሚሰጠው ግላዊ እርካታ አንጻር መደገፍ እንደሚገባቸው በዝግጅቱ ላይ ያገኙዋቸው ተሳታፊዎች ነግረውናል።
በመጀመሪያ ማመን ያለብን እነዚህ ልጆች የህብረተሰቡ አካል ናቸው። We are all human beings እዚህ ምድር ላይ የመጣ ነው to make a difference at a different level. ያንን ከማመን ጀምረን እንዳላቸው ስኪል እንዳላቸው አመነን በዛ ስኪል ላይ ሰርተን ለሶሳይቲ ኮንትሪቢዩት የሚያረጉ ሜምበርስ እንደሆኑ እኛ መቀበል ወላጆችም ይሄንን ማመን ሶሳይቲውም ህብረተሰቡም ይሄንን አምኖ ሌቭላቸው ከሌላ ኩል ላይ ሆነ ይችላል ሰፖርት ሊፈልጉ ይችላሉ ግን ስቲል we have to believe that they are contributing to society members in the home
መርዳት ለራስ ነው አይ ሚን ታገኘዋለ በሌላ መንገድ ታገኘዋለ አባቶቻችን አባቶቻችን ስለም ሰማቆ ለሌላ ሰው ሲያደርጉ ላንተ ነገ ነው ያሳደርኩልህ ነው የሚሉንና እኛ ዛሬ የምናደርገው ነገር ለልጆቻችን ለሌሎች ቤተሰቦቻችን ሌላ ቦታም ቢደረግ የሚከፈል ነገር ስለሆነ ያን ነገር ማድረግ ጥሩ ነው አገን ደሞ መነሳሳቱ ከራሳቸው ነው የሚጀምረው ያው ግን አንዴ መስጠት ከጀመር ካታቆም ማድረግ ነው ምንም ነገር ገንዘብ ዛማታ ታውጣን በተለይ አርሴ የመተ እንደዚህ አይነት ፕሮግራም ሲኖር መርዳት ነው ልጆች ማስተማር ይኖር ያስተምራሉ ማስተማር ላይ ማስተማር ነው
ይህ ምሽት አዝናኝ ዝግጅቶችን ከመካተት ተሻግሮ ተሳታፊዎች የድርጅቱን ግብና ራይ ይጋሩ ዘንድ የሚያደርጉ አሳታፊ መርሃ ግብሮች እንዲሁም መልመጃዎች ቀርቦበታል ግጥሞች ችግሮች ተወስተዋል በዋናነት ግን ድርጅቱ አድጎና ጠንክሮ አዲስ እና መሰሉ የተጨማሪ ህፃናትና ወጣቶችን ነገ የሚያፈኩ መላዎችን አመላክቶ ተጠናቋል። ለአሜሪካ ድምጽ ሀብታሙ ዘዩም ዋሽንግተን ዲሲ።
አብታሙን ለግሩም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። ተከታዩ ሴቶችና ቤተሰብ የተሰኘው ቅንብራችን ነው። ቻይ ከሁለት ዓመት በፊት በቅዱስ ጳውሎስ አቤት ሆስፒታል ውስጥ የተጀመረ በጤና ሽግግርና ምርምሮች ላይ የሚሰራ ቡድን ነው። ቻይ የተለያየ የጤና ምርመራ መሳሪያዎችን፣ መለዋወጫዎችን በኮምፒውተር የሚሰሩ 3D ወይንም 3D በህትመቶችን በመጠቀም ተመልሰው አገልግሎት ላይ እንዲውሉ በማድረግ እንዲሁም ሌሎች የፈጠራ ምርምሮች ላይ በመሳተፍ ችግሮችን ለመቅረፍ እየሰራም ይገኛል። ኤደን ገረመው ከተቋሙ መስራቾች መካከል አንዷ የሆኑትን ዶክተር ሳልሳዊት ተስፋዬን አነጋግራ ተከታዩን ለሴቶችና ቤተሰብ አቀናብራለች።
ዲህ ዛሬ የተገናኘ ነው ቻይ የተሰኘ በህክምና ፈጠራ ላይ የሚሰራ በተለይም ደግሞ 3D በተሰኘ ፈጠራ ላይ የሚሰራ ተቋም አላችሁ እና በሱ ዙሪያ ነው። ግን እንደው ለመረዳት ያህል በ3D የሚሰራ የህክምና መሳሪያ ወይም ደግሞ የፈጠራ ስራ ማለት ምን ማለት ነው? እስቲ ያንን አብራርተሽልን ከዛን ጀምር።
ቻይ ማለት ኮርነር ፎር ሄልት ኬር ኢኖቬሽን ነው አብዜሽን። ግን በአማርኛም ቻይ መቻልን ወይም እንዲያሳይ የተሰየመ ስያሜ ነው። አክቹሊ ኮርነር መሆኑ ደግሞ ያው የብዙ ዲሲፕሊኖች ኢንተርሴክሽን መሆኑ ፎከሱ ምንም ሄድ ላይ ቢሆን ግን የብዙ ዲሲፕሊኖች የኢንጂነሪንግም፣ የቴክኖሎጂ ላይክ የኮምፒውተር ሳይንስ፣ የሜዲሲኑም ሴክተሮች ተገናኝተው የሚሰሩበት ስፔስ ነው። የተፈጠረው ቤዚክሊ አቤት ሆስፒታል ውስጥ ሲንስ ኮቪድ ነው። ከኮቪድ በፊት ቴክኖሎጂ ያው እንደ ለግዠሪ ነበረ የሚታየው። ግን አፍተር ኮቪድ በጣም ብዙ ጋፖች ብዙ ለምሳሌ ትምህርት ቆም ኦንላይን መማርን የተለያዩ እንዲህ አይነት ኦፖርቹኒቲዎችን ፈጥሮልናል። ስለዚህ በዛ መሰረት ነው ሀሳቡ የተነሳው። ያላየናቸውን መንገዶች የምናይበት ስፔስ ነች ሴቻይ ማለት ሪት እያደረገም ያለው ለሆስፒታሉ ነው። ግን ወደፊት እንደ ማዘር ካምፓኒ ሆኖ ብዙ ፕሮጀክቶች ወደ ስሩ ያለው ስፔስ ነው የሚሆነው ማለት ነው። እና ከረንትሊ እንዳልሽው 3D ፕሪንቲንግ ላይ ነው እየሰራን ያለ ነው። 3D ፕሪንቲንግ እንግዲህ ከፌሎ ኢንጂነሪንግ ተማሪዎች ወይም ኢንጂነር ጓደኞች ምናምን ያየነው ቴክኖሎጂ ነው። ወይም ዝም ብሎ አሻንጉሊት ምናምን ነው ፕሪንት ይደረግበት የምናየው። አንዳንድ ቦታዎችም ትልልቅ ኢንስቲትዩቶችም ላይ ሪሰርች እና ዲቨሎፕመንት ይሰራሉ። ስለ እስከ ቲሹ ፕሪንት እስከማድረግ ድረስ የደረሱበትም ስፔሶች አሉ። ላይክ በጣም አድቫንስ በሆኑት አገሮች ላይ ማለት ነው።
አስቀድመሽ እንደነገርሽኝ እንግዲህ የተለያየ የሙያ ዘርፍ ላይ ያላችሁ ወጣቶች ናችሁ ወደዚህ ነገር የመጣችሁት። ግን እንደው ይሄ ኮርነር እንዲፈጠር ወይም ደግሞ ይሄንን ጥግ መስረታችሁ ወደ ስራ እንድትመጡ ያነሳሳችሁ የመጀመሪያው ነገር ምን ነበረ?
እንግዲህ አንድ ልለው የምችለው ነገር እዚህ ላይ የሁሉም ነገር ኢንስፓይሬሽን የነበረው ችግራችን ነው። የኮቪድ መፈጠር እና በኮቪድ ጊዜ የነበረው የመሳሪያዎች እጥረት ነው። በድሮ ጊዜ እርዳታ ሲልኩልን የነበሩ ሀገሮች ልክ እንደኛ ተቸግረው እኛን መርዳት አልቻሉ። ስለዚህ እኛም ራሳችንን መርዳት አለብን በሚል የተነሳ ነው። ስለዚህ የዛን ጊዜ የግለሰብ መከላከያ እቃዎችን ምናምን እዛ ሆስፒታል ውስጥ ለማምረት ሞክረን ነበረ። በትምህርት አኳያው ደግሞ ትምህርት የሚማሩ ሐኪሞች እና ነርሶች ሲቋረጥ ያው መሰብሰብ ስለማይቻል ኦንላይን ፕላትፎርም ይፈጥረን እዛ ላይ እንዲማሩ ለማድረግ ሞክረናል። ይሄ በሙሉ የመጣው ያው ባለን ብቻ እንዴት ችግራችን እንፍታው በሚል ነው የጀመረው ነበረ ያስ
ብዙ ጊዜ አሁን 3D ህትመት ወይም ደግሞ ባለ ሶስት ማዕዘን ህትመት ሲባል ለብዙ ሰው ግልጽ አይደለም። በተለይም ደግሞ የምናየው እቃ በተለምዶ ማይካ የሚባለውን አይነት እቃ የሚመስል ነገር ነው የሚወጣው ተሰርቶ ሲወጣ የምናየው። እና አንቺ እንደነገርሽኝ ደግሞ ሰው ሰውነት ውስጥ ሊገባ እስከሚችል ንቅለ ተከላ ተደርጎ እንደሚገባ መሳሪያ ድረስ ሁሉ ሊመረትበት የሚችልበት አይነት የፈጠራ ዘርፍ ነው እና ይሄ ነገር ምን ያህል አስተማማኝ ነው? ምን አይነት ምርምሮችስ ነው የሚደረጉበት?
ዳይሜንሽን ህትመት ቴክኖሎጂ የሚባለውን ትነሳ። ያው ወረቀት የሁለት ዳይሜንሽን ህትመት ቴክኖሎጂ ነው። ምን ማለት ነው? ወይ ዋይ አክሲስ ይኖረዋል ወይ ኤክስ አክሲስ ይኖረዋል። በቃ እንደ ወረቀት በሁለት ዳይሜንሽን ብቻ ነው የምናየው። ልክ 3D ሲሆን ወይም ሶስት ዳይሜንሽን ሲሆን ደግሞ ወረቀቱ ላይ አንድ ስራ ስናቆም አይነት ነገር ነው። በሁሉም አቅጣጫ እንደ ማንኛውም እቃ የሚያዝ የሚጨበጥ አድርጎ ፕሪንት አድርጎ የሚያወጣ ወይም አትሞ የሚያወጣ ማሽን ነው ማለት ነው። የቴክኖሎጂ የሚጠቀመው እንግዲህ በአሁኑ ሰዓት እኛ የተጠቀምነው ያለነው የፕሪንተር አይነት ፒኤልኤ የሚባል የፕላስቲክ ፊላመንት የሚጠቀም ፕሪንተር እየተጠቀምን ያለ ነው። ምን በዓለም ብቻ በጣም የተለያዩ አይነት ብዙ አይነት ፕሪንተሮች አሉ። ይዘን የስቲል የብረት ራሱ ፕሪንት የሚያደርጉ አይነት ማሽኖች አሉ፣ በጣም አድቫንስ በሆነ መልኩ ማለት ነው። አሁን እየተጠቀምነው ያለ ነው በእርግጥ ከትንሹ ነው ለመነሳት ያሰብነው። ምን ማለት ነው? ለምሳሌ እንዲህ የሚጎሉ እቃዎችን ወይም ደግሞ እጅ ስብራቸውን ሲኖር ከላይ የሚጠቀለሉ በፋሻው ምትክ በ3D ፕሪንት የታተመ ፋሻ አይነት ለመስራት ምክንያቱም በክብደቱ ስለሚቀል ወይም የተለያዩ አይነት ጥቅሞች ስለሚያስጥቅም እንወርበሉ ከኢንጂነሮች ጋር ከቴክኖሎጂን ከሚያውቁ ሰዎች ጋር አብረን ሆነን ይህን ነው እየተመራመርን ነው ያለ ነው። በአሁኑ ጊዜ ምንም ነገር በሀገሪቷም ደረጃ በኤፍዲኤም ደረጃ አፕሩቭድ ሆኖ ወይም ተቀባይነት ኑሮት ስራ ላይ የዋለ ነገር የለም። ግን ሁሉም ነገር ስራ ላይ ከመዋሉ በፊት እንደሚኖረው ምርምርና ጥናት አሁን ትኩረት አድርገን እየሰራን ያለ ነው። ኢምፕላንትም ያለው ነገር ለምሳሌ በአደጋ ምክንያት አንድ ሰው ስ በተለይኛ ሆስፒታል ውስጥ የሚመጡ ታካሚዎች ተጎድቶ የሚመጡት ወጣት ናቸው። በመኪና አደጋ በተለይ በጣም ይበዛል። ስለዚህ የጭንቅላታቸውን ቀን የመጎዳት እንትን በጣም ብዙ እናያለን። ስለዚህ እሱን ሪፌስ ለማድረግ ወይም ለመመለስ የሚጠቀሙት ሌላ የሆነ ዱቄት የመሰለ ሌላ ማቴሪያል አለ። ቴክኒካል አለም ነው ማለት ነው። ግን እሱ ትንሽ ከሰው ገቢ ጋር አይመጣጠንም። እንደ ኦፕሽን እንደ አማራጭ ትሪድ ፕሪንቱን ብንጠቀም በሚል ጥያቄ ነው ይሄ ጥናት እያደረግን ያለ ነው። ተቀባይነት ኖሮት እስኪቀጥል ድረስ ላይ ረጅም ዓመት የሚፈጅ ጥናትና ምርምር ያስፈልገዋል። ግን በዛው ልክ አሁን ኦፕሬሽን ክፍል ውስጥ ገብቶን ስለ ሐኪሞቹን ይህንን ቴክኖሎጂ ስናስታውቃቸው እንዲህ እንደውም ይህንን ፕሪንት አድርግልን እንደውም ያለ የሚመጡትን ከረንትሊ እቃዎቹ ላይ ነው አሁን ሪሰርቹን የፎከስ እያደረግን ያለ ነው። ያኛው ሞር ያው ሰውነት ውስጥ የሚገባ ስለሆነ እንዳልሹ ረጅም ጥናትና የብዙ ተቋሞች እና የብዙ አካሎች ኢንቮልቭመንት ያስፈልገዋል። ስለዚህ በቀጠም የሆነ ሁሉም ሰው የሚማርበት ስፔስ ነው።
በግል ከተሞከሩ እቃዎች እናንተ እንግዲህ ለሕክምና ባለሙያዎች ከሰጣችኋቸው ያገኛችኋቸው ምላሾች ምን ይመስላሉ?
አንዳንድ እቃዎች አሉ የሰጠናቸው። ለምሳሌ እንደ ግን ማድቀቂያ ወይም ፒል ክራሸር ወይም ግራይንደር የሚባለው ነገር ማለት ነው። እሱን ሞክረውታል። እዛ ላይ ብዙም ላይክ አሁን እየሰራንበት ያለነው መንገድ በወረቀት ውስጥ ቀጥቶ በድንጋይ መቀጥቀጥ ላይ ነው። አሁን አንድ ሳል እንደዛ ነው እያደረግን ያለ ነው። ምንም የለም ይህንን ለመስራት የሚጠቅም መሳሪያ። ስለዚህ እሱን ፕሪንት አድርገን በፈጠና ጥሩ ተመላሽነት አለው። ግን ያው እስቲል አንዳንድ ስፔሻሊስቶች የእቃውን ስቴሪሊቲ ወይም ንጽህናውን ምናምን ጥያቄ ውስጥ ያስገባሉ። ይህንን በበለጠ ብናየው እያሉ ፊድባክ ይሰጡናል። ሌላኛው ደግሞ የኦፕሬሽን ክፍል ሰርጅኖቹ ኦፕሬሽን ሲሰሩ የሚያዩበት ላይት አለች፣ መብራት አለች። እሷን መያዣ እጀታው አለች እና ብዙ ጊዜ እጀታዋ ትሰበራለች ሆስፒታል ውስጥ እዛው በራሳቸው በዋር ውስጥ ያሉ ስታፎች ነው የተጠየቀ ሪኩዌስት ነው ጠይቀቁን። እኛም ፕሪንት አደረግንላቸው። ጥሩ ነው ፕሪንት የወጣው ጥሩ ነው። ግን ማሽኑ ላይ ፊት ለማድረግ ሜዠርመንት ላይ ያዛባነው ነገር ካለ እሱን ድጋሚ ማየት ይኖርና ድጋሚ ደግሞ ፕሪንት ማድረግ ይኖርብናል ማለት። ስለዚህ እንደ ትራያል ኤንድ ኤረር አይነት ነገር ነው። ተረፈ የመንግስትንም የግሎችንም ስቴክሆልደሮችን ኮምባይን አድርገን አንድ መሬት የሚወርድ ነገር ለማምጣት ነው ስል አላማችን። ከተሳካልንም ይሄ በዚህ ነው መግፋት የምንጀምረው። በዘለቄታው የሚረዳል እንጂ አሁን አንድ ፕሮጀክት ተጀምሮ ከሁለት ዓመት በኋላ ፌዛው ሲያደርግ እንደነበረው አገሪቷ እንደነበረችው የሚቀጥል ከሆነ ብዙ እያዋጣ እንዳልሆነ ከረተናበረው ማቴሪያሉ ማግኘት እንችላለን፣ የዚህ ፕሮሰስ ማድረግ እንችላለን። መንግስት በዚህ በምንመኩ ያግዘናል፣ ፕራይቬቶች በምን በኩል ኢንቨስት ማድረግ ይችላሉ እኛ ጋር የሚለውን እና ኮንትራክት ለማድረግ እና ከዚህ ለመመታት እየሞከርን ያለ ነው። ይሄ ስራ አጥ በሞላበት ሀገር ላይ ሆነ ምናምን ምን ምን ማሰብ አለብን የሚለውን እያሰብን እየሰራን ያለ ነው። ተስፋ እናደርጋለን ስኬታማ እንሆናለን ብለን።
እሺ ሳልሳዊት በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
እኔም በጣም አመሰግናለሁ።
ኤደንንና እንግዳዋን ዶክተር ሳልሳዊትን እኔም አመሰግናለሁ። አድማጮች አሁን በተለያዩ ማሰራጫዎች እንዴት እንደምታገኙን አማራጮቹን እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ምስራቅ አፍሪካ ውስጥ የሚንቀሳቀሱ አሸባሪ ቡድኖች በሶማሊያ ሰላማዊ ዜጎችን፣ የመንግስት ሰራተኞችንና የአደጋ ጊዜ ሰራተኞችን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ምስራቅ አፍሪካ ውስጥ የሚንቀሳቀሱ አሸባሪ ቡድኖች በሶማሊያ ሰላማዊ ዜጎችን፣ የመንግስት ሰራተኞችንና የአደጋ ጊዜ ሰራተኞችን ኢላማ ያደረገ ጥቃታቸውን በመቀጠል በህዝብ ላይ ፍርሃትን በማንገስ ከፍተኛ ውድመት እያደረሱ ናቸው በማለት የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። እንደ አውሮፓውያን የዘመን አቆጣጠር ጥቅምት 29 2022 ዓመተ ምህረት ሞቃዲሾ ላይ ለደረሰውና ከ100 በላይ ሰዎች ለተገደሉበት በተጨማሪም 300 የሚሆኑ ሰላማዊ ዜጎች ለቆሰሉበት አውዳሚ የቦምብ ጥቃት አልሸባብ ኃላፊነት እንደሚወስድ አመልክቷል ሲል ርዕሰ አንቀጹ ይቀጥላል። አያይዞም የዩናይትድ ስቴትሱ የገንዘብ ንክና የሽብር ጉዳዮች ክትትል ረዳት ሚኒስትር ብራያን ኔልሰን ባስተላለፉት የሐዘን መግለጫ በዚህ አሰቃቂ ጥቃት ዘመዶቻቸውን ላጡና ለተጎዱት ሁሉ የተሰማንን ሐዘን እየገለጥን ይህን ምክንያት አልባ የሽብር ድርጊት አጥብቀን እናወግዛለን ማለታቸውን አትቷል። ርዕሰ አንቀጹ በመቀጠልም ረዳት ሚኒስትሩ ሀገራቸው ለሶማሊያው አይሲስ እና ለአልሸባብ የገንዘብ አሊያም ሌላ ድጋፍ በሚያደርጉ የትስስር መረቦች ላይ በቀጥታ የተነጣጠረ እርምጃ ወስዳለች ማለታቸውን አውስቷል። ዩናይትድ ስቴትስ የአይሲስ ሶማሊያ የጦር መሳሪያ አዘዋዋሪዎችን መረብ አጋሮቻቸውንና ሌሎች የንግድ ድርጅቶችን ለሽብር ቡድኑ በጦር መሳሪያ አስተላላፊነት መፈረጇን ይዘረዝራል። በጦር መሳሪያ አዘዋዋሪነት የተፈረጁት ግለሰቦች አይሲስ ሶማሊያ ከተባለው ከዚህ የሽብር መረብ ጋር በእጅጉ የተሳሰሩ ናቸው። እነዚህ የህገወጥ አዘዋዋሪ መረቦች በዋናነት በየመንና በሶማሊያ መካከል የሚሰሩ ሲሆን በአረብ ባህረ ገብ መሬት ከሚንቀሳቀሰው አልቃይዳና ከአልሸባብ ጋር ጠንካራ ግንኙነት አላቸው ብሏል። የዩናይትድ ስቴትስ የገንዘብ ሚኒስቴር ኦሳማ አብደል ሞንጊ አብደላ በከርንም በብራዚል የአይሲስ ቀንደኛ ደጋፊነት ፈርጇል። እንደ አውሮፓውያን የዘመን አቆጣጠር በ2016 የአይሲስ ከፍተኛ አመራሮች ለአሸባሪው ቡድን መሳሪያዎችንና ወታደራዊ ቁሳቁሶችን እንዲያፈላልጉ በከር ታዞ እንደነበረ ተዘግቧል። እነኚህ በድርጊታቸው የተለዩት ወገኖች የባህር ላይ ወንብድናንና በህገ ወጥ መንገድ አሳ ማስገርን ጨምሮ በተለያዩ ሌሎች የወንጀል ድርጊቶች ተሰማርተው መገኘታቸው አይሲስ ሶማሊያ ከተለያዩ ህገ ወጥ ቡድኖችና በክልሉ ከሚንቀሳቀሱ ሌሎች አሸባሪ ድርጅቶች ጋር ያለው ቁርኝት የቱን ያህል ስር እንደሰደደ ያሳያል ያለው የዕለቱ ርዕሰ አንቀጽ፣ የውጭ ጉዳይ መስሪያ ቤቱ በተመሳሳይ በአሸባሪነት የሰየመውን የሽብር ቡድኑን ቀንደኛ መሪም ጠቅሷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን አቆጣጠር የካቲት 27 2018 ዓ.ም የሽብር ቡድኑን አይሲስ ሶማሊያንና እንዲሁም እንደ አውሮፓውያን አቆጣጠር ነሐሴ 11 2016 ዓ.ም ደግሞ ፕሬዝደንታዊ ማዘዣ 13/2/24 በሚፈቅደው መሰረት በዓለም አቀፍ አሸባሪነት መዝግቧል። አይሲስ በአንጻሩ ምስራቅ አፍሪካ ውስጥ ገንዘብ የሚያገኝባቸውን የተለያዩ መንገዶችን መሞከሩን የጠቆመው ርዕሰ አንቀጹ አያይዞም ቡድኑ በሰላማዊ ሰዎች ላይ የሚፈጽመውን የሽብር ጥቃት መቀጠሉንና የየአካባቢ ማህበረሰብ አባላትን በማስፈራራት ገንዘብ እንደሚሰበስብ እንዲሁም ምልመላ እንደሚያካሂድ አመልክቷል። ይህ ቡድን በተጨማሪም የገንዘብም ሆነ ቁሳቁስ ድጋፍ የማያደርጉ የሶማሊያ ነጋዴዎችንና ሰላማዊ ዜጎችን ይገላል፣ መቀጮ ይጥልባቸዋል፣ ያስፈራራቸዋል። ዩናይትድ ስቴትስ የአይሲስና የአልሸባብን የገንዘብ ምንጭ ለማድረቅ እና የሽብር ቡድኖቹን ዕድሜ ለማሳጠር የሚያግዙ እርምጃዎችን በመውሰድ በምስራቅ አፍሪቃ ከሚገኙ አጋሮቿ ጋር ተባብራ መስራቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለረቡዕ ምሽት ያሰናዳናቸውን ዝግጅቶች ነበር የተከታተላችሁት። ነገ ሐሙስ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አርብ ታዲያ ቀደም ብለን እንዳስተዋወቅ ነው ከዶሃ ኳታር የሚተላለፈውን የ2022ን የዓለም ዋንጫ የሚመለከተውን ሙሉ ዝግጅታችንን ተከታተሉ። አስተናግድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። መልካም ምሽት፣ ደህና ደሩ። Thank you.